የጠቅላይ ሚኒስትር አብይ አህመድ የስልጣናቸው አንደኛ ዓመት የታሰበበት ስነ ስርዓት ዛሬ በሚሊኒየም አዳራሽ አዲስ አበባ ውስጥ ተከናውኗል። በከጥቂት ደቂቃዎች በፊት ተፈጽሟል ስነ ስርዓቱ። ሰው አሁን አዳራሹን ለቆ ይወጣ እንደሆነ ምሽቱን ሁሉ ስነ ስርዓቱን እየተከታተለ የቆየው የአዲስ አበባ ሪፖርተራችን እስክንድር ፍሬው ነግሮኛል። እስክንድር አሁንም መስመር ላይ ነው ያለው። እንደምን አመሸህ እስክንድር?
እንደምን አመሸህ ሰለሞን?
እግዚአብሔር ይመስገን። እስቲ ይሄ ስነ ስርዓት እንግዲህ ከሰዓት በኋላ ጀምሮ ነው የተጠራውና ሰውም በዚያ ተገኝቶ የነበረው ምን ይመስል ነበር? እስቲ አጠቃላይ ሁኔታውን ንገረኝ፣ ከአጀማመሩ ጀምሮ እስከ ጠቅላይ ሚኒስትሩ ንግግር ያለው ሁኔታ የነበረው ሁኔታ።
እንግዲህ ሰለሞን፣ ይህ የዛሬው ስነ ስርዓት ጠቅላይ ሚኒስትር አብይ አህመድ ቃለ መሐላ ፈጽመው ወደ ኃላፊነት የመጡበትን አንደኛ ዓመት ለማሰብ በጽህፈት ቤታቸው ሲካሄዱ ከቆዩ ክንውኖች አንዱ ነው። የአንድ ዓመቱን እንቅስቃሴ የሚያሳይ የፎቶግራፍ ኤግዚቢሽን ተከፍቶ ነበር። የፓናል ውይይቶች በሸራተን አዲስ እንደዚሁም በተባበሩት መንግስታት የስብሰባ ማዕከል ተካሂደዋል። ጠቅላይ ሚኒስትሩም አንደኛ ዓመታቸውን አስመልክተው ጋዜጣዊ መግለጫ ሰጥተዋል። ሰሞኑን እንደምታስታውሰው ይሄኛው እንግዲህ የማጠቃለያው ዝግጅት ነው። በሚሊኒየም አዳራሽ እስከ ከቀኑ 9:30 አካባቢ ጀምሮ አሁን እናንተ እየተነጋገርንበት እስካለው ሰዓት ድረስ የተካሄደው የማጠቃለያ ዝግጅት ነው። በዚህ ዝግጅት ላይ ጥሪ የተደረገላቸው እንግዶች ናቸው የተገኙት። በጥሪ የመጡ ናቸው። የተለያዩ ህብረተሰብ ክፍሎችን የሚወክሉ እንደዚሁም ታዋቂ ሰዎች፣ ምሁራን፣ ሌሎችም የተገኙበት ነው። የሙዚቃ ዝግጅቶችም ነበሩ። አንጋፋውን መሐሙድ አህመድን፣ አለማየሁ ሸቴን ጨምሮ ሌሎች ድምፃውያንም ዝግጅቶቻቸውን ያቀረቡበት፣ የግጥም ዝግጅቶችም እንደዚሁ የቀረቡበት፣ አንዲት ታዳጊ እንደዚሁ በኦሮምኛና በአማርኛ በቃሏ ጭምር የያዘችውን ረጅም መደባድብና ግጥም በማቅረብ ከፍተኛ አድናቆት ያቀረበችበት ነው። እንግዲህ በርካታ ነገሮችን ያካተተ ነበር ዝግጅቱ። አሁን ማምሻውን ጠቅላይ ሚኒስትር አብይ አህመድ ባደረጉት ንግግር ነው እየተጠቃለለው። ሰለሞን፣
እንግዲህ ዋናውም ጉዳይ የእርሳቸው ወደ 4 ኪሎ መዝለቅ ጉዳይ ነውና አንደኛ ዓመት ነውና እንዴት ነበር የጠቅላይ ሚኒስትሩ ንግግር የተጀመረው?
እንግዲህ ጠቅላይ ሚኒስትሩ ንግግራቸው እንግዲህ አብዛኛውም ሰው በሙዚቃ ዘና እያለ ቢቆይም ያው ሲጠባበቅ የቆየው ጠቅላይ ሚኒስትር አብይ አህመድ የሚያደርጉትን ንግግር ነበር። ጠቅላይ ሚኒስትሩ ንግግራቸውን አዳራሽ ውስጥ ለተሰበሰበው ሰው ብቻ አልነበረም ያደረጉት፣ ለዛ የታሰበ አልነበረም። ኢትዮጵያውያን ወገኖች፣ መላ ኢትዮጵያውያን እያሉ ከሀገር ውስጥ እስከ ውጭ ሀገር በተለያዩ ዓለም ሀገራት ያሉትን ኢትዮጵያውያን ሁሉ በሚመለከት መንገድ ነበር ንግግራቸውን ያቀረቡት። የጀመሩትም በምስጋና ነው ሰለሞን። መጋቢት 24 ቀን ቃለ መሐላ ፈጽመው ስልጣን ከያዙበት ጊዜ ጀምሮ አጠገባቸው ላልተለዩ መስዋዕትነት ጭምር ለከፈሉላቸው ኢትዮጵያውያን ምስጋና በማቅረብ ነው የጀመሩት። እስቲ እናዳምጣቸው።
መላ ኢትዮጵያ ሕዝብ በዚህ ዓመት በሄድኩበት ስፍራ ሁሉ በፍቅር በደስታ ከጎንህ ነን በሚል ስሜት የደገፋችሁኝ ወገኖቼ፣ እንዲሁም ሰኔ 16 የተሰነቀልኝን የሞት ድግስ ተሻምታችሁ በመውሰድ የሞታችሁልኝ፣ የቆሰላችሁልኝ፣ የደማችሁልኝ ወገኖቼ በዋሽንግተን ዲሲ፣ በሎስ አንጀለስ፣ በሚኒሶታ፣ ከመላ አውሮፓ የተውጣጣችሁ፣ በፍራንክፈርት በዚያ ብርድ ሙሉ ቀን መሪያችን ይመጣል እናደምጠዋለን ብላችሁ ለዘመናት ተለያይታችሁ ከነበራችሁበት ያ አስፈሪ የተራራቀ ስፍራ ድልድይ በመገንባት በአንድ ላይ ኢትዮጵያ እያላችሁ ያዜማችሁ ዲያስፖራ ወገኖች በሙሉ፣ ያለኔ ኢትዮጵያ፣ ያለኔ ኢትዮጵያውያን መኖር ትችላላችሁ። እኔ ግን ያለ እናንተ ምንምና የማረባ ነኝ።
እንግዲህ እስክንድር፣ የሚገርም አይነት መክፈቻ ነው ያደረጉት ጠቅላይ ሚኒስትሩ። ከመጡበት ጊዜ ጀምሮ ሌላው ጉዳይ ይዘውት የቆዩት ነገር በኢትዮጵያዊነት ላይ ያተኮረ በኢትዮጵያዊነት ላይ የሚያጠነጥን አቋምና አጀንዳ ነው። የዛሬ ውስጥ ንግግራቸው ምን ይመስል ነበር? ይህን አስመልክቶ
እንግዲህ ሰለሞን፣ አንተም እንዳልከው ጠቅላይ ሚኒስትሩ በተለይ በኢትዮጵያውያን ዘንድ ከፍተኛ ተቀባይነት እንዲያገኙ ያደረጋቸው አንዱ ምክንያት ኢትዮጵያዊነት ላይ ያላቸው አቋም በየንግግሮቻቸው የሚያንጸባርቁት አቋም ነው ማለት ይቻላል። እንደምታውቀው 27 ዓመታት በኢትዮጵያዊ ማንነት ይልቅ በብሔር ማንነት ላይ ያተኮሩ ንግግሮች ሲደረጉ ከቆዩ በኋላ እንግዲህ በብሔር ማንነት ላይም ተፈክሮ ከቆየ በኋላ ራሱ ገዢው ፓርቲ ኢህአዴግም ያመነው ነው። የሰላም በነገራችን ላይ ኢትዮጵያዊ ማንነትንና ብሔረሰባዊ ማንነትን አጣጥመን ወይ ደግሞ ቢዛናይ በሆነ መንገድ ተጠብቀናል ተጓዝንም የሚለው ግምገማ የገዢው ፓርቲ ራሱ ጭምር ነው። ተንታኞችም እንደሚሉት 27 ዓመታት ከኢትዮጵያዊነት ይልቅ በብሔር ማንነት ላይ ተፈክሯል፣ በልዩነት ላይ ተፈክሯል ይላሉና ጠቅላይ ሚኒስትሩ ገና መጋቢት 24 ቀን የኢትዮጵያ መሪ ሆነው ቃለ መሐላ ከፈጸሙበት ቀን ጀምሮ ኢትዮጵያን በተመለከተ ያደረጓቸው ንግግሮች ኢትዮጵያዊነት ላይ ያደረጓቸው ንግግሮች ናቸው አንዱ ተቀባይነት እንዲያገኙ ያደረጋቸው። አንድ የፖለቲካ ተንታኝ የአዲስ አበባ ዩኒቨርሲቲ ፖለቲካ ተንታኝ እንዳሉትም በርካቶች ኢትዮጵያን ለመጀመሪያ ጊዜ በመሪያችን ንግግር ውስጥ አየናት ብለዋል። ያን ንግግር ከሰሙ በኋላ በሳቸው አገላለጽ እና በዛሬው ንግግራቸውም ላይ እንግዲህ የዛሬው ንግግራቸው ሰለሞን በጭብጨባ የታጀበ አብዛኞች በስሜት የተከታተሉት ንግግር ነበር ማለት ይቻላል። በተለይ ስለ ኢትዮጵያዊነት የተናገሩት ነው ከዚህ አንፃር ጎልቶ የሚተከተው። እስቲ እናዳምጣቸው። ስለዚህ ካሉት
ኢትዮጵያዊነት ዘመን ካለበት ቀና እናድርገው የሚለውን ፕሮጀክት አብረን ስንጀምር ኢትዮጵያዊነት ታክቲክ ወይም ቴክኒክ መሆን አይችልም። ኢትዮጵያዊነት የማይቆራረጥ ፏፏቴ፣ የማይፈረካከስ አለት፣ የነበረ የሚኖር ድንቅ ምስጢር መሆኑን በመገንዘብ ጭምር ነው።
እስክንድር፣ እንግዲህ ይሄ ሁሉ ነገር ሆኖ ለውጡ መጥቷል። አሁን እሳቸው የሚመሩት እና በራሱ በገዢው ፓርቲ ውስጥ ጨምሮ የተቀጣጠለው ለውጥ መጥቷል እና ስለ ለውጡ ውስጥ ምንድን ነው ያላቸው ሀሳብ ጠቅላይ ሚኒስትሩ?
እንግዲህ ለውጡን በተመለከተ ባለፈው አንድ አመት ከፍተኛ ስራዎች መሰራታቸውን ጠቅሰዋል ጠቅላይ ሚኒስትሩ። ነገር ግን የተወሰኑ ነጥቦችን ካነሱ በኋላ በዚህ ሁኔታ እናንተን ይህን ለውጥ የተገኙትን ለውጦች በመዘርዘር ጊዜ ማባከን አልፈልግም ነው ያሉት። ግን ዋናው የጠቀሱት ነገር ምንድን ነው ሰለሞን? ከዚህ አንጻር ለውጡ የመጣው ወይም ለውጦቹ የመጡት በጋራ ነው በሚል ምስጋና ጭምር ያቀረቡበት ነው ለውጡን በተመለከተ የገለጹት። እናዳምጣቸው። እሱ
የተወደዳችሁ የኢትዮጵያ ህዝቦች፣ ለውጡ እንደ ውሃ ፈሳሽ እንደ እንግዳም ደራሽ የመጣ አልነበረም። ብዙዎች የሞቱለት፣ የተገረፉለት፣ የታሰሩለት፣ የተሰደዱበት፣ ያለቀሱበት፣ የጸለዩበት የሁላችን ድምር እንጂ የጥቂት ግለሰቦችም አልነበረም። ይህ በብዙዎች ዋጋ የመጣን ለውጥ በተባበረ ክንድ በመደመር ሐሳብ መጠበቅና ማስቀጠል ከመላ የኢትዮጵያ ህዝቦች የሚጠበቅ አደራ ይሆናል።
እንግዲህ ለውጡ መጣ ባሉት መንገድ ጠቅላይ ሚኒስትሩ፣ ዋናው ነገር ግን ለውጥ ለለውጥ ሲባል ሳይሆን ለውጥ ለህይወት ለኢኮኖሚ ማደግና ለኑሮ ደረጃም መለወጥ ጭምር ነውና ያስፈልገው። በዚህ በኩልስ ጠቅላይ ሚኒስትሩ ምንድነው ያንጸባረቁት? አስተዳደራቸው ምንድነው ያከናወነው?
እንግዲህ ከዚህ አንፃር ሰለሞን፣ በተለይ ኢኮኖሚውን በተመለከተ አንዳንድ ወገኖች በዚህ በሽግግሩ ወቅት ወይም በዚህ የለውጥ አመት ኢኮኖሚ ተቀዛቅዘዋል የሚሉ አስተያየቶች ሲሰጡ የሚደመጡ ወገኖች አሉ። አንዳንዶች ደግሞ የለም፣ ኢኮኖሚው በለውጡ ምክንያት አሁን እየተካሄዱ ባሉ የለውጥ እንቅስቃሴዎች ወይም በለውጡ አመት ምክንያት የተቀዛቀዘበት ሁኔታ የለም የሚሉ ወገኖችም አሉ እና ኢኮኖሚው በዚህ አንድ አመት ውስጥ መነጋገሪያ ከሆኑ ርዕሶች አንዱ ነው። ነገር ግን ጠቅላይ ሚኒስትር አብይ አህመድ ባለፈው 7 ወር በተለይ በመቶ አመታት ጭምር ያልታየ ኢኮኖሚያዊ ስኬት መገኘቱን ጭምር ነው በተለይ ከውጭ ምንዛሪ ግኝት አንጻር ማለት ነው የጠቀሱት። እስኪ ከዚህ ከኢኮኖሚው አንጻር ከተናገሩት ውስጥ በጥቂቱ እናዳምጥ።
ባለፉት 7 ወራት ብቻ ወደ ኢትዮጵያ በኢንቨስትመንት፣ በብድር፣ በእርዳታ፣ በሬሚታንስ እና በሰርቪስ 13 ቢሊዮን ዶላር ማምጣት ይችላል።
እንግዲህ ይሄ ጥቅል አይነት መግለጫ ነው አባባል ነው። ወደፊት ያው ዘርዘር አድርገን ምን መለከተው ይሆናል። እስክንድር ወደፊትስ ምንድነው የሚያስቡት? ምንድነው ጉዟቸው? መጪውን ዘመን እንዴት ነው የሚያዩት ጠቅላይ ሚኒስትሩ?
እንግዲህ ሰለሞን ጠቅላይ ሚኒስትሩ ወደ ስልጣን ከመጡ ገና አንድ አመታቸው ነው። ነገር ግን ዛሬ ያደረጉትን ንግግር ያዳመጠ ሰው አንድ የስልጣን ተርም ወይም የስልጣን ዘመን 5 አመት ነው እንግዲህ የጠቅላይ ሚኒስትር የስልጣን ዘመን በኢትዮጵያ ዘመንነት መሰረት የጨረሰ ሰውና ለሚቀጥለው ምርጫ የሚወዳደር አይነት ይመስል ነበር። አንዳንዶች እንደሚሉት ጠቅላይ ሚኒስትሩ የሰሩት ስራ ሲታይ በአንድ አመት የአንድ አመት አይመስልም፣ ለውጡ የአንድ አመት ህፃን አይመስልም የሚል አስተያየት ተሰጥቷል። በዛሬው መድረክ ላይ ለምሳሌ በርካታ ስራዎች መሰራታቸውን እኛም ትናንትናም ጭምር ያነጋገርናቸው ምሁራን፣ የተለያዩ የህብረተሰብ ክፍሎች ተንታኞች ይናገራሉ። እሳቸው ግን በዛሬው ንግግራቸው ስኬታቸው ላይ ከማተኮር ይልቅ እስከ ይቅርታ እስከመጠየቅ ነው የሄዱት። ይሄ ደግሞ የበርካቶችን ቀልብ የገዛላቸው አባባል ነበረ። የጎደሉ ነገሮች ካሉ ይቅርታ እጠይቃለሁ፣ በወደፊት በቀጣይ ደግሞ ሌሎች ስራዎችን በመስራት ተስቶ በመስራት ተጨማሪ ድሎች ለማስመዝገብ እሞክራለሁ ሲሉ ነው በትህትና የገለጹት። እና ከዚህ አንጻር ካሉት ውስጥ ጥቂቱን እናዳምጥ ሰለሞን።
መልካም።
ተርቦ የከረመ ሰው መጀመሪያ ያገኘውን ዳቦ በተለየ ፍቅር እና አድናቆት እንደሚጎርሰው ሁሉ ለውጡን በአንድ ልብ ከጎረስን በኋላ ረሃባችን አስታክሰን የዳቦውን ከለር ጣዕምና ማጣቀሻውን እንደሚመርጥ ረሃብተኛ አሁን ግራ ቀኝ ማማተራችንና መፈለጋችን ሰዋዊ ባህሪ ነውና እንደ እንግዳ ባህሪ የማናየው። ነገር ግን የጠገበን ሰው ደረቅ ዳቦ ብቻ ሳይሆን ጣፋጭ ከጎኑ ማስቀመጥ ግዴታችን መሆኑን ተገንዝበን ለህዝባችን የባለፈውን ድል በመናገር ብቻ ሳይሆን አዳዲስ ድል በማስመዝገብ ኢትዮጵያውያንን ዳግም እንደምናኮራ ላረጋግጥላችሁ እወዳለሁ።
እንግዲህ እስክንድር፣ በነገራችን ላይ አንተም አሁን ቆም አድርገህ አንስተዋል፣ ከፊት ምርጫ አለ። በእርግጥ ይህንን ምርጫ በተመለከተ አንዳንድ ፓርቲዎች ጊዜ ይራዘምልን ሲሉም የጠየቁ ነበሩ ቀደም ሲል። ለማንኛውም ግን ምርጫ ይደረጋል፣ ቀደመም ዘገየም። ይህንንስ ምርጫ በተመለከተ ጠቅላይ ሚኒስትሩ ያላቸው አቋምና ሀሳብ ምንድን ነው?
እንግዲህ አንተም እንዳልከው ሰለሞን፣ ከአንድ አመት በኋላ ነው እንግዲህ በኢትዮጵያ አጠቃላይ ምርጫ ይደረጋል ተብሎ የሚጠበቀው። ነገር ግን አሁን ካሉ ሁኔታዎች አንጻር ምርጫውን በዛ ሰዓት ማካሄድ ይቻል ይሆን ወይ በሚል የሚጠይቁ የፖለቲካ ፓርቲዎች አሉ። ምክንያታቸው ደግሞ ለምርጫው መደላድል የሚሆኑ ስራዎች ተሰርተው ላያልቁ ይችላሉ በአንድ አመት ውስጥ ማለት ነው። ለምሳሌ የምርጫ ህጎችን የማሻሻል፣ ምርጫ ቦርድን በተገቢው ሁኔታ የማደራጀት ስራ፣ ሌሎችም የሰላምና የጸጥታ ጉዳዮች የመሳሰሉት በአንድ አመት ውስጥ ተሰርተው ያልቃሉ ወይ በሚል ምርጫው መራዘም እንዳለበት ከወዲሁ አቋማቸውን ይፋ እያደረጉ ያሉ ፓርቲዎች አሉ። አይ ምርጫው በተያዘለት ጊዜ መያዝ አለበት የሚል አቋም ያላቸው ፓርቲዎችም አሉ። ኢህአዴግ እና ጠቅላይ ሚኒስትር አብይ አህመድ እስካሁን ሲያራምዱ የነበረው አቋም ምርጫው በተያዘለት ጊዜ ይካሄዳል፣ ነገር ግን እኛ የምንነግራቸው የእኛን አቋም ነው፣ ብቻችንን አንወስንም ነው እስካሁን ጠቅላይ ሚኒስትሩም በኢህአዴግም በኩል ያለው አቋም። ነገር ግን ምርጫውን በተመለከተ ጠቅላይ ሚኒስትሩ ዛሬም ያንጸባረቁት እስካሁን ድረስ ወደ ስልጣን ከመጡ ጊዜ ጀምሮ ሲያንጸባረቁት የነበረውን አቋም ነው። ነፃና ፍትሃዊ የሆነ እንዲሁም ለአፍሪካ ምሳሌ የሚሆን ምርጫ እንደሚያካሂዱ ነው ቃል የገቡት። እስኪ እናዳምጣቸው።
በሚቀጥለው አመት በምርጫ ቦርድ ውሳኔ የሚኖረን ምርጫ ፍጹም ነፃ ዴሞክራሲያዊ በመሆን ዳግም ለአፍሪካ አዲስ ትምህርት ለመስጠት አርአያ የምንሆንበት እንደሚሆን የላቀ ተስፋዬን ኢትዮጵያውያንም በዚያው ስሜት እንዲጠባበቁ ልናገር እፈልጋለሁ። ባለፈው አመት ስትጠብቁ ቢሆን ስትሉ የጎደለ ያልተሟላ ካለ ቆሚ ብቻ ሳይሆን በከፍተኛ ትህትና ኢትዮጵያውያንን ዝቅ ብዬ ይቅርታ መጠየቅ እፈልጋለሁ። ቁጣችሁ ቁጣችሁ ተክሳዛችሁ ለኔ ሽልማቴ ነበር። ኢትዮጵያውያን ካልተበቁ እንደማይቆጡ ስለማቅ በኔ ተስፋ አጥላችሁ ቢያደርግ ብላችሁ ፈቅዳችሁና ወዳችሁ የጎደለ ነገር ካለ በዳተኝነትና በእንዝላልነት ሳይሆን ምናልባት ከውቀት ማረስና ከሁኔታዎች አለመመተት እንጂ ያለኝን ጊዜ ሁሉ በታማኝነት ያገለገልኳችሁ መሆኑንም በዚሁ አጋጣሚ ልገልጽላችሁ ፈልጋለሁ።
እንግዲህ እኚህ ጠቅላይ ሚኒስትር ወደ ስልጣን ከዘለቁበት ጊዜ ጀምሮ በተደጋጋሚ ይቅርታዎችን በመጠየቅ የሚታወቁ ናቸው። እስክንድር በዛሬውም እለት ደግመውታል ይህንኑ። ይሁን እንጂ ያለፈው የአንድ አመት ዘመናቸው ከለውጥ ሂደት ጋር ቀደም ሲል እንዳሉት እርሳቸው ከነበረው ፍቅር ጋርና ከሰው መረባረብ ጋር የተያያዘ ብቻ አልነበረም። ብዙ ሁከት ታይቷል፣ ብዙ መፈናቀል ታይቷል፣ ብዙ ህይወቶች የጠፉበትም አመት ጭምር ነበረ እና ንብረት የወደመበት፣ ባንኮች የተዘረፉበት እና ሌሎችም እንደዚህ አይነት ሰላማዊ ያልሆኑ እንቅስቃሴዎች የነበሩበት ውጥረት የበዛበት አመት ነበረ። ምንድነው ለመሆኑ ጠቅላይ ሚኒስትሩ ስለዚህ ጉዳይ ያሰቡት?
እንግዲህ አንተም እንዳልከው የስኬቶቹን ያህል ፈተናዎችም የነበሩበት አመት ነው ብለዋል ጠቅላይ ሚኒስትሩ በንግግራቸው። ከዚህ ቀደም ያሉትን ነው እየደገሙት። ነገር ግን ለምሳሌ መፈናቀሎችን በተመለከተ ኢትዮጵያ ውስጥ እንግዲህ በሀገር ውስጥ የተፈናቀሉ 3 ሚሊዮን ሰዎች በሙሉ ከለውጡ ከመጣ በኋላ አይደለም የተፈናቀሉት በሚል ማስተካከያ ሰጥተዋል። ሰሞኑን በፈጡት መግለጫ ሰለሞን ካስታወስ እኔ ከዛ የወረስኩት ነው ብለዋል። አንዳንዶቹ ግጭቶችም እንግዲህ ከለውጡ በፊት የነበሩና እሳቸው የተረከቧቸው እንደሆኑ ነው እሳቸው የሚናገሩት።
አዎ፣ በእርግጥ ሁሉ መፈናቀል ባይሆንም በእሳቸው የስልጣን ዘመን ግን ያየነው ብዙ መፈናቀል ነበር በተለያዩ አካባቢዎች ለማለት ነው። ስንዘግብ የቆየናቸውን ለመጥቀስ ለማስታወስ ያህል ነው።
ችግሮቹን ጠቅሰዋል ጠቅላይ ሚኒስትሩ። ከዚህ አንጻር በተለይ እንግዲህ ስለ ሰላም ጥሪ አቅርበዋል ሰለሞን። ኢትዮጵያ ውስጥ እንደምታውቀው በትግራይና በአማራ ክልሎች መካከል ፍጥጫ መኖሩ ይታወቃል። በምዕራብ ጉጂና በጌዴኦ መካከል፣ በሶማሌና በኦሮሚያ አዋሳኝ ወረዳዎች መካከል፣ ሌሎችንም እንደዚህ መጥቀስ እንችላለን። ያለመረጋጋት እና ስጋቶች አሉባቸው አካባቢዎች ማለት ነው። እሳቸው ከዚህ አንጻር ጥሪ አቅርበው ነበር ስለ ሰላም ሰለሞን ሲናዳምጣቸው።
መላው የኢትዮጵያ ሕዝቦች የለመድነውን አንገት የሚቀላውን ሰይፍ ሳይሆን የሰላሙን የይቅርታውንና የፍቅሩን ሰይፍ በመምዘዝ ኢትዮጵያን እንደ ጥንቱ ታላቅ የማድረግ ፕሮጀክት ከእያንዳንዱ ዜጋ የሚጠበቅ እንጂ ከአንድ ጠቅላይ ሚኒስትር የማይጠበቅ መሆኑንም እንዲሁ ልገልጽላችሁ ፈልጋለሁ። ኢትዮጵያውያን፣ አንተ ጤና እንድታድር ጎረቤትህ ጤና ይደር ይላሉ። ጎረቤት ብቻ ሳይሆን ወንድም የሆነው የኤርትራ ሕዝብ ጥርስና ከንፈር መሆን ሲገባው ላለፉት 20 ዓመታት አይንና ቅንድብ ሆኖ መቆየቱም የማይዘነጋ ጉዳይ ነው።
እንግዲህ እስክንድር፣ ጠቅላይ ሚኒስትሩ በግማሽ ሰዓት ያህል ንግግራቸው ውስጥ ብዙ ቁም ነገሮችን አንስተዋል። በእርግጥ በዚህ አጭር ዘገባ ውስጥ አካቶ ሁሉንም ነገር ማየት ከባድ ነው የሚሆነው። በዚያም ላይ የታመቁ ትንታኔ የሚያስፈልጓቸው ብዙ ሀሳቦች አሉና ምናልባት ለማጠቃለያ የምትሰጠን ካለ።
እንግዲህ ምንድነው ሰለሞን፣ ይህ ንግግር ምናልባትም ስልጣን ከያዙ በኋላ ካደረጓቸው ንግግሮች የመጋቢት 24ን ጨምሮ ከፍተኛ ተቀባይነት ካገኙላቸው ንግግሮች አንዱ ነው ማለት ይቻላል። ይህን እየተናገርኩ ያለሁት በአዳራሹ ውስጥ ዛሬ እሳቸው ንግግር ባደረጉበት አዳራሽ ታዳሚ ከነበሩ ሰዎች ስሜት በመነሳት ነው። እዛ የነበረው ስሜት የተለየ ነበረ። እንዳልኩ በጭብጨባ የታጀበ በልዩ ስሜት የተደመጠ ንግግር ነው ያደረጉት። ንግግራቸውን አጠቃለውም ወደ ሲመለሱ ወደ መኪናቸው ያመሩት በሰው መሃል ነው አቋርጠው የሄዱት። ፊት ለፊት ነው በተለይ የበራ አልወጡም እና በዛ መሃል ከዚህ ቀደም ያየናቸውን ትዕይንቶች መመልከት ችያለሁ ሰለሞን። እሳቸው በሚወጡበት ሰዓት አብይ አብይ የሚሉ ድምጾች፣ አብይ እንወድሃለን በሚል ወጣቶች ወደ እሳቸው ለመሮጥና ከእሳቸው ጋር ለመገናኘት ሲደረጉ የነበሩ ሩጫዎች፣ ጩኸቶች ነበሩና ምናልባትም ይሄ ስልጣን በያዙ ሰሞን አካባቢ በነበራቸው የተለያየ የንግግር ጊዜ ወይም ቆይታ ስንመለከታቸው የነበሩት ይንቶች የተደገሙበት ነበር ማለት ይቻላል። አሁን በሚሊኒየም አዳራሽ የታየው ሰለሞን
መልካም እንግዲህ እስክንድር በተከታይ ቀናት ዝርዝር ካሉ ጉዳዮች ጋር እና ከተንታኔዎችም ጋር ተጨማሪ ዘገባዎችን እንጠብቃለን።